የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ባሳለፍኳቸው 60 አመታቶቼ ውስጥ እንደገና ሀብዬ ታሪኬን ገልጬ ማንበብ ጀመርኩ ነው መሰለኝ። በገጣሚነቴም በለው በተዋናይነቴም በአዘጋጅነቴም ህይወቴን እንደገና ከኋላ ጀምር ያየው።
ከዋሽንግተን ዲሲ አዲስ አበባ ደርሶ መልስ
የድሜ ልኩን የህይወት ጉዞ የ27 አመቱን የስደት ህይወት በሳምንታት ውስጥ አወራረድኩ ትለናለች
ዓለም ፀሐይ ወዳጆ ነች። ከኢትዮጵያ ጉዞዋ መልስ ከጠሩ አክብራ ከስቱዲዮአችን ተገኝታለች እናውጋታለን።
የታሰሙ ሀሳቦች በጣም ሲቆዩ ሌላ ነገር ሆኖ ራሳቸውን ይገዛሉና ሀሳብ መግለጽ አለበት። አሁን ያለው የዓለም ቅርጽም ሀገራችን ቅርጽም የመታሰም ጊዜ አይደለም ለአይምችም እና ኃላፊነት ተሰምቶን በግልጽ ሀሳቦችን ማውራት አለብን። ስለዚህ ወደፊትም በኃላፊነት መንገድ ያለብን ነገር እንነግሳለን። እንደዚህ እያለን እንቀጥላለን እናስባለን።
እንደ ባለሙያ እንደ ወጣት እዚህ ሀገር የሚከሰቱ ነገሮች ሲፖዞ መሆን አንችልም። እገሌን አስከፍታለሁ እገሌን አስቀይማለሁ የሚለው ስሜት ሳይኖር ካፌው ሀገርን ነው የሚመስለው እና በእኔ ሀገር በእኔ ካፌ ለሚፈጠሩ ነገሮች የሚገጥመኝ ነገር መናገር መቻል ሁለቱም ሶስቱም ክትል ታይቶ መቆም ከሆነ ይቁም። ዋጋ የምንከፍልበት ጉዳይ ከሆነ ዋጋ የምንከፍልበት ግድ የለም የሚለው ይሄኛው ጥናት ነው በጣም የገፋኝ።
ሳታየር ከተሰኘው የጥበብ ዘርፍ የሚመደብ ፈጥኖም የብዙዎችን ተከታታዮች ቀልብ በመሳብ ተወዳጅነት ለማትረፍ የታደለ ተከታታይ የቴሌቪዥን ድራማ ነው።
ምን ልታዘዝ የጫወታው ስም ነው።
የሰማችኋቸውም የቴሌቪዥን ድራማው ጸሐፊና ዲሬክተር በኃይሉ ዋሴና መሪ ተዋናዩ ሚካኤል ታምሬ ናቸው።
አሁን ቆየት ብለን ከምን ልታዘዝ ካፌ ጎራ ስንል ከትዕይንቱ እንታደማለን እናም ስለ ጫወታው እንጫወታለን።
የሳምንቱ ምርጥ ግጥምና ምርጥ ዜማዎችም አልተዘነጉም። መስተንግዶ ዝርዝሩ ለጊዜው ይብቃንና
ከእሁድ ጥቅምት 25 2011 ዓመተ ምህረት የራዲዮ መጽሔት ቅንብሮች ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
ጤና ይስጥልን። እንደምን አመሻችሁ እንደምን ሰነበታችሁ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች።
ከአቀናባሪያችን ንጉሱ ታምሬ ጋር እነሆ የምሽቱን ይዘን ቀርበናል።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ዘሎ በሳምንቱ
ከሰዓቱ ያለም ዜና በኋላ እንመለሳለን። እንዳትሄዱ።
እንደምን አመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሮይተርስ የዜና አገልግሎት ዘገባ መሰረት የእግዚአብሔርን ስም በማጉደፍ ክስ ተወንጅላ የሞት ፍርድ ላይ የቆየችውና ከስምንት ዓመታት እስር በኋላ በነጻ የተለቀቀችው የፓኪስታን ክርስቲያናዊ ባለቤት ፕሬዚደንት ዶናልድ ትራምፕ ከለላ ይሰጧት ዘንድ ተማጽኖ አቅርቧል። በዚህ የእንግሊዝ ፓኪስታን ክርስቲያኖች ማህበር በተቀረጸውና ዛሬ በሮይተርስ በታየው ቪዲዮ የአሲያ ቢቢ ባለቤት አሺክ ማሲህ በዓለም ዙሪያ የሚገኙ የክርስትና እምነት ተከታዮችን አስቆጥቷል። በቤተሰብ አባላቱ ሕይወት ላይ አደጋ መደቀኑን በመግለጽም ለእንግሊዝና ለካናዳ መንግስታት የድረሱልን ተማጽኖ አቅርቧል። ተማጽኖውን አስመልክቶ አስተያየት ካላቸው ምላሽ እንዲሰጡ በኢስላማባድ የሚገኙ የዩናይትድ ስቴትስ ኤምባሲ፣ የብሪታንያና የካናዳ ከፍተኛ ኮሚሽኖች ተጠይቀው እንዳልመለሱ ሮይተርስ ዘግቧል። የአሲያ ቢቢ ጠበቃ ሳይፉል ሙሎክ ትላንት ሲናገሩ ቢቢ ፍርድ ቤቱ በነጻ ካሰናበታት በኋላ ሙስሊሞች ስፋት ያለው ተቃውሞ ስለጀመሩ ለሕይወት የፈርቼ ከፓኪስታን ወጥቻለሁ ብለዋል። ታሪክ ኤ ላቤክ ያራሱል አላህ የተባለው የሙስሊም ነውጠኛ ቡድን አባላት በፓኪስታን ትላልቅ ከተሞች መንገዶችን በመዝጋት ባለፈው ረቡዕ አሲያ ቢቢን በነጻ ያሰናበቱ የጠቅላይ ፍርድ ቤት ዳኞች እንዲገደሉ ጥሪ አቅርበዋል። በኔቶ ማለትም በሰሜን አትላንቲክ ቃል ኪዳን ድርጅት መግለጫ መሠረት ትላንት ካቡል አፍጋኒስታን ውስጥ አንድ የዩናይትድ ስቴትስ ወታደር ተገድሎ አንድ ሌላ ቆስሏል። ገዳዩ የአፍጋኒስታን ወታደር ሲሆን መሳሪያውን በዓለም አቀፍ ወታደሮች ላይ ያዞረ ነው። በጥቃቱ ሕይወቱ ያለፈው ወታደር ብሬንት ቴይለር የሰባት ልጆች አባት ነበር። ብሬንት ቴይለር በምዕራባዊው የዩናይትድ ስቴትስ ክፍለ ግዛት በዩታ የሰሜን ኦግደን ከተማ ከንቲባ ሲሆን በብሔራዊ ዘቡ ውስጥ በማገልገል ላይ ነበር ተብሏል። የቆሰለ ወታደር ለህይወቱ በማያሰጋው ሁኔታ ውስጥ እንደሚገኝ ተገልጿል። ግብጽ ባለፈው አርብ ወደ ማዕከላዊ ሚኒያ ክፍለ ሀገር ገጠር ወደሚገኝ ጥንታዊ ገዳም ይጓዙ ከነበሩት 7 ክርስቲያኖች ግድያ ጋር በተያያዘ የሚጠረጠሩ 19 አክራሪ ነውጠኞችን መግደሏን ዛሬ አስታውቃለች። የሀገር አስተዳደር ሚኒስቴር ነውጠኞቹ ከሚኒያ ክፍለ ሀገር በስተምዕራብ በሚገኘው በረሃ ውስጥ የተገደሉት በተኩስ ልውውጥ ወቅት መሆኑን አስታውቀዋል። የተኩስ ልውውጥ መቼ እንደተካሄደ ግን ሚኒስቴሩ ግልጽ አላደረገም። በክርስቲያኖቹ ላይ ግድያውን የፈጸምኩ ነኝ ሲል ራሱን እስላማዊ መንግስት ነኝ የሚለው ነውጠኛው ቡድን ኃላፊነት ወስዷል። ያቀረበው ማስረጃ ግን የለም። ከግብጽ 100 ሚሊዮን ህዝብ 10 ከመቶ ያህሉ የክርስትና እምነት ተከታዮች ናቸው፣ ልዩነት ይደረግብናል ሲሉ ለረጅም ጊዜ ቅሬታ ያሰማሉ። በፓሲፊክ ውቅያኖስ የምትገኘው ኒው ካሊዶኒያ ደሴት የፈረንሳይ አካል ሆና ለመቆየት ለነጻነት ባካሄደችው ረፈረንደም ወስናለች። ከደሴቲቱ 174,000 ነዋሪዎች 57 በመቶ ግድም ከፈረንሳይ ጋር ለመቆየት ድምፅ ሰጥተዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ኒው ካሊዶኒያ ያካሄደችው ረፈረንደም ውጤት የሚያመለክተው በፈረንሳይ ሪፑብሊክ ላይ መተማመን መኖሩን፣ መጻኢ ዕድሏና እሴቶቿ ብሩህ መሆናቸውን ነው ብለዋል። በመጨረሻም ስፖርት። ዛሬ በተካሄደው የኒውዮርክ ሲቲ ማራቶን የወንዶቹን ኢትዮጵያዊው ሌሊሳ ደሲሳ የሴቶቹን ኬንያዊቷ ሜሪ ኬታኒ አሸንፈዋል። ሌሊሳ በኒውዮርክ ሲቲ ማራቶን ድል ሲቀዳጅ ለመጀመሪያ ጊዜ ነው። በውድድሩ ከ50,000 በላይ ሯጮች ተሳትፈዋል። በ55 ሯጮች እንደ አውሮፓውያን ዘመን አቆጣጠር በ1970 ዓ.ም የተጀመረው የኒውዮርክ ሲቲ ማራቶን ዛሬ አድጎ ከ50,000 በላይ ሲሳተፉበት የአመልካቾች ቁጥር ወደ 98,000 ከፍ ብሏል። ለሰዓቱ ያለን ዜና ይኸው ነው።
ዕለተ እሁድ ጥቅምት 25 2011 ዓመተ ምህረት
የራዲዮ መጽሔት ነው። ሰዓቱ
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን። በሳምንቷ ምርጥ ግጥም አህዱን በል
መድረክ ያ የሰው ልጅ የሚባህር ጠልቆ የመረመረ ያ የሕይወትን ድፍን ቁላል መሆን ወይም አለመሆን ሰብሮ የፈለፈለ ያ የሰው ልጆችን የምግጣ መፈጠር መኖር መሞትን በፈላስፋ ጥይታ ምጡቅ ምናብ ያስተዋለ ያ የተውሌት ዓለም ግዙፉ አርካ ያ የዘመን ክስተት ባለቅኔ እውቀት ከጥበብ የታደለ ፍጥረትን ያህል ክትትል ሕይወትን ያህል ስንክሳር በአንዲት መስመር ላይ ተከፍሎ ዓለም የተውሌት መድረክ ናት ሲል ነበር ያስቀመጠልን በሦስት ቃላት ሽቀብልሎ ሼክስፒር እውነት አለው። ይኸው ዛሬ ሰምናወቁን በስምም ሆነ በግብር ፍቹን ባንቺ ለየ ነው። አዎ የተውኔት መድረክ ናት ዓለም ዓለም እውነቱን ባንቺ አየ ነው። ዓለም የተውኔት መድረክ ናት ከውቅያኖስ የሰፋ ሀሳብ ከተራራ የገዘፈው ነው በአንዲት መስመር ሶስት ቃላት መድረክ ዓለም እና ተውኔት። እነዚህን ሶስት ቃሎች ከሊቁ ዘመን ስቢያ ፍቼ ዛሬ በእኔ ዘመን መነጽር በሀገሬ ባስተውላቸው በሀገሬ ልክ ብለካቸው ሶስቱም ቃላት በህብር በአንድ ቀለም አንቺን ስለው አንቺን መስለው አንቺን ሆነው አንቺን አክለው አየኋቸው። እውነት አለኝ እውነት ናቸው። አስቀድሞ ሁሉም ገና ጥበብ ከደሙ ጋራ ውህዱ የተፈጠረ በስም በግብር በእምነቱ ጥሪውን የተቀበለ እድሜ ልኩን በቃል ጠንቶ ለሀገር ለወገን በጥበቡ ብርሃን መርጨት የቻለ አንድ አንቺ እንጂ ያለ ፀሐይ ሌላ ኮከብ ምን አለ ማን አለ እኮ የት አለ። ዓለም ተውኔት መድረክ
እውቁ ገጣሚ ተዋናይና አዘጋጅ ጌትነት ነው። በአዲስ አበባ ብሔራዊ ቲያትር አዳራሽ ባለፈው ወር ሁለገቧን የመድረክ ሰው ዓለም ፀሐይ ወዳጆን ለመቀበል በተሰናዳ ልዩ ዝግጅት
መድረክ ተውኔት ዓለም ሲል ባቀረበውና አሳጥረን ስለ ምርጥ የሳምንቱ ግጥም ባደረግናቸው የግጥም አንጓዎች እንደዚያ የሚባል ነገር ካለ የዛሬ እሁድ ጥቅምት 25 አዝናኛችሁን መጽሔትን እንሆ ጀምረናል።
የአህመድ ተሾመ ደምቢን አይ መሬት ያለ ሰው የሳምንቷ ቀዳሚ ዜማ ደግሞ ሁለት እንበል።
ባፍሎ ነፋስ ፈጥሮ ከፍበየ ሰበር ከንፈን ሰብራ ሄዳ ለማረስ ቸንገ እንደን ሰውዶ መጣዘን ያልተመሰ
አይ መሬት ያለ ሰው ወጣቱን ድምጻዊ አህመድ ተሾመ ወይንም ደምቢን እናመሰግናለን።
አዲሱ በልጅነትህ እንዴት ያለ ልጅ ነበር?
በጣም ጥሩ ልጅ የተባረኩ የተመሰገንኩ።
እንደዚህ ያለ ልጅ እንደምትሆን ገምታለሁ። ስትታዘዝ ያለማንገራገር ትቀበላለህ?
እንዴታ፣ እንዲያውም ሳልታዘዝ ነው።
ሳይታዘዙ መቀበል በእርግጥ አዲሱ አላሳቢነት ሊሆን ይችላል። ስትታዘዝ ግን
አከበድክብኛል። እርግጥ የምታዘዝ ነገር ተገንብ መናወቅ
የለም። አዲሱ ቀድም ያስተዋወቅናቸው ምን ልታዘዞች ናቸው ያስተዋወቁ?
ሳታየር ከተሰኘው የጥበብ ዘርፍ የሚመደብ ፈጥኖም የብዙዎች ተከታታዮችን ቀልብ ለመሳብና ተወዳጅነትም ለማትረፍ ጭምር የታደለ ተከታታይ የቴሌቪዥን ድራማ ነው።
በቀልዳ ቀልድ ለዛ የተዋበው ፖለቲካዊ ስላቅ በስነ ጽሑፍ፣ በመድረክ አለያም በስዕላዊ ስራዎች በማህበረሰብ ውስጥ እየታዩ ያሉ ማህበራዊ ፍጻጾችንና ክስተቶችን ለመንቀስና ለመተቸት የሚውል የጥበብ ዘዬ ነው።
ፈታ ዘና ብለው እንድከተሉት የሚፈቅደው የጥበብ ዘዬ በአጫጭር ትዕይንቶች ይሞላ እንጂ
ከኩርኳሪነቱ ጋር ቀልጠፍ ያለው ቅብብል ታዲያ ጭብጡን በቅጡ ከታዳሚው ከማድረስ አያግደውም።
በግለሰቦች የተፈጸመው ድርጊቶችን ብቻ ሳይሆን በቡድኖች አለም፣ በተቋማት፣ በአስተዳደርና በመንግስት ሲደረጉ የሚስተዋሉና ነገር ግን
ያልሆኑ ያላቸውን ጉዳዮች ይተቻል ያጣጥላል። ምን ልታዘዝ የጫውታው ስም ነው።
አሁን ከምን ልታዘዝ ካፌ ዘልቀናል። አድማጮች አሮላ አንተ ነህ ወደዚያ ጎራ ለማለት እድሉ የገጠመህ እንዳልል እርሱም ቢሆን የሐሳብ ብቻ ነገር ሳይሆን ቀራል።
ልክ ነህ አዲሱ። ወደ አዲስ አበባ ያቀኑት የሥራ ባልደረቦቻችንም የሳምንታት የሥራ ቆይታም መልካም አስተዋሽ ይመስለኛል።
ለጊዜው ግን እኛ ጎራ የማለቱን እድል ባናገኝም ምን ልታዘዝ ካፌ ራሷ ናት ወደኛ የመጣችው ነው የምትለኝ?
አሁን አዲሱ በሐሳብም ቢሆን የሚሄዱን ጣ ታዲያ አልተነፈግንምና በትዕይንታችን አጓጓዥነት በምናብ ወደዚያው እናቅና።
የካፌውን ታሪክ ያጠፋችሁትን ያህል ነው የሚሰማኝ።
ኧረ እኔ ምንም ማቆም ነገር የለም። ለካፌ መታሰር ነው ማለት እንደጣፉ።
ጋሻ አልቀበት ቤቱን ሙሉ ቀለም ቀብተውታል። እኔስ ምን ቀብተውስ ነው? ማን ነው ይሄ? አልቀበት
አልቀበት ማን ነው? ምን ሆነ ነው እኛን ታስተማክ ቀለም ቀባው? አሁን አሜሪካ ሩቅ ነው?
ማረ ለኔ ነው
አሜሪካ ሩቅ ነው ወይ?
አዎ የሰላሳ አመት ታሪክ እኮ ነው። ዝም ብለ ቀለም ቀብተ በነዝላልነት ያጠፋው
እና 30 አመት ሙሉ ካፌው ቀለም አይቀባ?
ታሪክ እኮ ነው። ታሪክ ቀለም ይቀባ? ጋሻልቅበት እኮ የሰነበተ ነገር አይወድም ጭራሽ።
እንደው ምን ይወኛ ነው አልበቀለም ያለው? ሌላ ተዳዳሪ ቢሆን ድሙን ነበር የሚያፈርሰው።
እውነት ጋሻልቅበት የኔንም እድል አብረው ነው የቀፉት። ወን እኔ ግጥም ቢኖር ነው
1 ሚሊዮን ዲያስፖራልና 1 ሚሊዮን ታሪክ ይዘን እንቀመጣለን እንዴ?
ደግሞ እነሱ ምን አደረጋችኋቸው? ምን አቃለው ጋሽ ያልቅበት አንድ ላይ ቀብቷቸው ይሆናል። ትልቅ ሰው እኮ አይወድም እሳቸው ጨራሽ። ትልቅ ሰው አይወድም ግጥም አይወድም ምንም ይወድም
ምንም ምንም አይደለም።
እባክሽን አረፍ። ምን ልታዘዝ በእኔ ግብዣ? አንቺ መጨረሻ አካል ከምዱስ ካብሽ አሜሪካ ላይ ስለምፈልግ አይደለም። በቃ ዲያስፖራ ሳይደርስ ስለሚለኝ የግጥሜ መፋቅ ግን አላሳዘነሽ? በጣም አሳዝኖኛል እንጂ ትንሽን ግድግዳውን ፍቀርም ቢሆን እናውጣው። እንደውም ለዚህ ይባኮታል። ይሄው በነካቸው እንደው ደግሞ ይጻፉ። እውነት እውነት ሳላስፈቅዱታል። ዛሬ የተጻፈ ግጥም እንደ ትናንት ነው የሚጥመስሽ። ይሄ ማን ነው? የእናንተ አቅበት ኮልኩልን ስም እንደሚጠፋኝ አልቀም እንጂ እንደማቅበት አስተውቃለሁ። ስማ ይሄ ግርግዳ ተፍቆ ግጥሙ መገኘት አለበት።
አረ ዲያስፖራ በመጣ ቁጥር ይሄ ግርግዳ ተፍቆ ካፌው ፍረስ።
ለምን ለዲያስፖራ ምንስ ቢፋክ? ደግሞ እኮ አሻራችንን በሙሉ በሆነ ባልሆነ ባገኛችሁት ቀለም እየቀባችሁት ይሄን ቤት ታሪክ አልባ ልታደርጉት ነው። ነግሬሃለሁ ቀለሙ ተፍቆ ግጥሙ መገኘት አለበት። አለበለዚያ ዋ
እንግዲህ አፎራ ትጥቃልፈቱም ነው።
ትጥቃል ፈቱም ወይ? ዳያስፖራ በመጣ ቁጥር ካፌ ይፈርሳል ወይ? የጠፋ ግጥም፣ የሚፋቅ ግርግዳ፣ የሰላሳ አመት ታሪክ ምልታዝ ካፌ ጎራ ብለናል። ሚካኤል ታምሬ፣ በኃይሉ ዋሴ ዋጄ ከአዲስ አበባ፣ ዓለም ፀሐይ ወዳጆ ተመልሰሻል ከዚህ ከስቱዲያችን። እንደምን አመሻችሁ? ሰላሳ አመት የቆየ ታሪክ የሚጠይቁትም የቆዩትም የሰነበቱትን የሚመለከት ምልታዘዝ የተሰኘ ካፌ ውስጥ የሚሰራፕ ነው። ሚካኤል ታምሬ ከተዋናዮቹ አንዱ ነህ። በኃይሉ ዋሴ ዲሬክተርና ደራሲ ነህ። ሌሎች ባልደረቦቻችሁ አሉ፤ ዘቢባ ግርማ፣ መስከረም አበራ፣ መስፍናለ ኢየሱስ። እየተወደደ የመጣ ይመስለኛል። ወደ ምልታዘዝ ካፌ ጎራ ብለን ወጋችንን ከመግፋታችን በፊት ዓለም ፀሐይ ከአዲስ አበባ መልስ ነው ያገኘንሽ። ከመሄድሽ በፊት ወግ ነበረን የብዙ አመት ትውስታሽን የቀሰቀሰ አጋጣሚ እንደነበረ ተረድቻለሁ። በቁንጽል ያመጣናት የምልታዘዝ ካፌ አጋጣሚሽ ግን ለየት ያለች ናት። አዲስ አበባ ላይ ተመልሰሽ በተዋናይነት የመሳተፍ ያን የምትወጂውን ሙያ በጨረፍታም ቢሆን የማግኘት እድል ሰጥቶሻል። እንዴት ተሳካ? እንዴት ተሰራ? ታንቺን ጀምር።
በጣም አመሰግናለሁ ይህን እድል ስለሰጠህን። መቼም ለጥበብ ሰዎች የምታደርጉትን መድረክ የመክፈት እድል በጣም ነው ማደንቀው። እኔ የምልታዘዝ የምትለዋን የቴሌቪዥን ተከታታይ ድራማ ከዚህ አገር ከመሄዴ በፊት ሳቀው ያው እውቁ ባለሙያ ታደሰ ወርቁ በጣም ይወዳታል እና እሱ ነው እንዳያት ያደረገኝ። እውነትም ማየት ከጀመርኩበት ጊዜ ደግሞ እኔም በጣም የምወደውና የማደንቀው ትርኢት ነው። እና በሄድኩበት ጊዜ ፈጣሪዎቹንና ተዋንያኖቹን ለማግኘት ሙከራ አደረግኩ፣ አገኘኋቸው። በዛ የተነሳ በተለይም ከተዋናዮቹ ጋር የነበረችኝ ትንሽ ቆይታ ወደ ደራሲዎቹና ወደ እነ ሚካኤል እንዲወስደኝ አደረገ። ያለኝንም ኢንተረስት አወራኋቸው። ከሌላ በኩል የተደጋገመ አብሬ እንድሳተፍ የተጠየቅኩባቸው መድረኮች ነበሩ። ግን የፈለኩት ምልታዘዝ ውስጥ መግባትንና በተለይም ይሄ ከውጭ የሚመጣውን ዳያስፖራ ተብሎ የሚጠራውን በውጭ የሚገኘውን ኢትዮጵያ በሚመለከት ባህሪ ላይ ከዋጄ ጋራ በስልክም ትንሽ ተነጋገረ። ሐሳቤንም በጣም ቆንጆ አርጎ ነው የተረዳው፣ ጥሩ አርጎ ጻፈው። ያው እንደየው ሄጄ ደግሞ አብሬያቸው ተወንኩኝ። እኔም ደስ ብሎኝ ተሳተፍ።
ጋበዙሽ እነሱ? አንቺ ነሽ የመስራት ሐሳቡን ያመጣሽው?
እኔ ነኝ።
አንቺ ነሽ የጠየቅሻቸው?
እኔ ነኝ የጠየቅኳቸው።
ጥሩ ስራዎች በተሰሩ ጊዜ አንጋፋዎቹ የአዲሶቹን የወጣቶቹን ስራ በነጻነት ማድነቅ አንዳንዴ ሲሆን የሙዚቃ ስልክ ተደውሎ አዲስ አበባ ድረስ ቃለ ምልልስ ያደረግንላቸውን ድምጻውያን እንገና የማይታወቁትን የማድነቅና የማወደስ ጠባይሽን ሞድልሽ ነው ለአድማጮችም በዚሁና ጋራ በኃይሉና ሚካኤል ወድናንተ ልምጣ የየግላ አጋጣሚያችሁን ትነግሩኛላችሁ በርከት ላሉ አመታት ከሀገር ውጪ ነበረች ምናልባት በስራዎቿ ካልሆነ በቅርበት የማወቅ ድል አልነበራችሁም ይሄ አጋጣሚ ሲፈጠር የመስራትም ድል ሲመጣ ምን ተሰማችሁ እንዴት ተስተናገዳችሁት
አመሰግናለሁ በጣም እንደበረከትልኝ ስለጋበዛችሁኝ በኃይሉ
እሺ
ሰይፉ ነበር የደወለልኝ አለምዬ መሳት ትፈልጋለች እንድታዘረጋ ብሎ የተሰማኝ ስሜት አልነግረህም ሳገኛትም የተሰማኝ ስሜት ቅጥቅ በቃ እየተንቀጠቀጥኩ ነበር ማወራት ስልክም ሳወራት እንደተንቀጠቀጥኩ አግኝቻት እንደተንቀጠቀጥኩ ነው በጣም ማሰብራት በጣም ማሰብራት በጣም የምወዳት ባለሙያ ነችና በቃ ለእኔ ኢትዮጵያ ነች በጣም ብዙ ነገር ነች ለእኔና እንደዛ ብሎ ስጠይቀኝ ሰይፉ በጣም እንደነገጥኩ ና ለምሽን የደወልኩለት ደውልላት ወደ ስልኳን ይላክልኝና ይህ ያለምዬ እኮ ከምልታዝዝ ካፌ መምጣት ፈለገች ያልኩት ማለት ነው እና ማውራት ራሱ አልቻልኩም ነበረ የተሰማኝ ስሜት በጣም ይገርማል እስከምን መሰል ያልኩት እንድመጣ አስተቀባ ስትይ እኔ ከእንግዲህ ምልታዝዝም ባልሰራውም ምንም አይመስለኝም እንደዚህ አይነት ስሜት የተሰማኝ በጣም እድለኛ እግዚአብሔር በቃ እውነት ባርኮኛል ማለት ነው እንደዚያ ስሜት የተሰማኝ ዛሬ ደግሞ ደውላ አየሁት የተራሱ ወደድኩት ስትለኝ እኔ ቻለኝ የማውቀው የተሰማኝ ስሜት አሁንም ራሱ ከእሷ ጋር እንዴት ይሄ መደግ ተገናኝተ መሻሽቶ ማውራት አንድ ሬዲዮ ላይ ከእሷ ጋር ማውራትን ሳስበው ግንኙነት ከልቤ ነው የምልህ በጣም ነው የምወዳት ያክብርልኝ በሚ
ገሩም ነው በኃይሉ የደረሰ ይመስለኛል ምስጋና አማክብሮትህም ይሄ የቀደመና የኋላውን የቀደሙ ባለሙያዎችን በጥሩ መንፈስ ቦታ መስጠት አዲሶችንም ማብረታታቱ ወደ ላይም ወደ ታችም የሚወርደው እንድንመላለስበት የሚፈልግ መንገድ ይመስለኛል ሚካኤል ግን የማርሽ አይመስልም ከግርግዳው ጋር ማጥፋቱን ቀለም መቀባቱን በነጻነት ነበር አቶ ያልቅበት ሲናገሩ የነበረው ሚካኤል እንዴት ነበር
ታይ እንዲህ በጣም ከባድ ነበር ወለት ለበላገር እንዳለ በኃይሉ እንዳለ መጀመሪያ ደወለልኝና ሁሉ ግዴ እናወራለን ስለምንታገስ እናወራ ሶስትም አራትም ክፍል ብትሆን የልባችንን ማለት የምንፈልገውን ነገር ብለን መቆም ካለበት ይቆማል እንጂ ዝም ብለን የምንሰራው ስራ አይደለም በዚህ ተስፋምተን የገባ ነው ስንጀምርም እና ለመጀመሪያ ጊዜ ያልኩት ምንድን ነው አይሆንላይ ከምሉ ልብ በመግባታችን ትልቁ ሽልማት አገኘን የዋለም እያብራን እንሰራ ነው ያልኩት እና ከባዱ ነገር የነበረው እንዴት ነው አክት የሚደረገው ነው አሁን አንተ ትሽ አክትን ብለህ ዝም ትላለህ እኔ እንዴት ነው አሁን ተስፋምተን የምሰራ እና ወደ ተግቦኖች አክሽን ብሎ ዞሮ ዴል ነው እኔ የምታጠቀው እና ልጆኝ አባቴ በጣም ቲያትር ይወዳል እና የአንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል ተማሪ እያለሁ ቲያትር ያለው ይሄዳሉ አያልኩኝ እና እኔ በምሱ ነጋዴ ስሰራ አይቻለሁ እና የተለያዩ ስራዎች አሉ ልጆኝ በደንብ አይቻለሁ እና አሁን በጣም በቃ ከዛ አይነት እንትን ጋር እንዴት ነው ተፋድጄ የምሰራው የሚለው የምር በጣም ለእኔ ከባድ ቻሌንጅ ነበር እና በሚስጥር እንመካከር ነበር በቃ አሁን በቃ ኮስተር ብለን እንስራ ምናምን የተባባልን ያንን ስሜት ማሸነፉ በጣም ከባድ የነበረው ደግነቱ ለየንም ያው ብዙ ጊዜ እናንተ እንዳስቀርብ ሰማለሁ እና እንደምታውቃት እሷም ነገሮችን ቀለል አድርጋ በጣም ጓደኝነት እንዲሰማት ታደርገናለች እና ለመጀመሪያ ጊዜ የነበረው ትልቅ ከባድ ኤክስፒሪያንስ እሱ ነበር ለማለት ነው ያለው
መልካም ሚካኤል ታምሬ የምልታዘዝ ተዋናይ በኃይሉ ዋሴ የምልታዘዝ ደራሲና ዳይሬክተር ሌሎች ባልደረቦቻችሁንም አመሰግናለሁ እግዚአብሔር ይስጥልኝ ለሆነው
አመሰግናለሁ
Yeah. ዳሽ ትደም ያለሽ ጨረቃት መዝኛልሻይ
አሰፋ ጃጃው መኮንንና ባለቤታቸው ዶክተር ብሌን ሲዩምን
በሙያቸው እውቅና ማግኘታቸውን ስናቀርብ
እውቅናው ስለምን እንደተሰጣቸው ማውግተውናል።
በዶክተር ብሌን በኩል ጥቂት መቆጠብ ቢኖርም ገፋ አድርገን ግን ማውጣት አልችለናል።
ዶክተር አሰፋም አገዙ።
እስቲ ለትምህርት ይሆናልና ያለ መቆጠብ ያክሉበት አልናቸው።
ያው ህክምና ነው፣ በሽተኛ ማየት ነው፣ ባለቤቴን መደገፍ ነው የሚያደርገው ነገር። ቤተሰብ ይረዳናል፣ እንደ ህብረተሰብ ነው ልጆቻችንን የምናሳድገው። ባለቤቴም የኔም ቤተሰቦች ልጆቻችንን ልጆቻችን ብለው ይዘዋፍ ያሳድጉልናል። ለእነሱ ሁሉም ክብር ምስጋና ይግባቸው። ብቻዬን ሆኜ ማድረግ አልችልም፣ ምክንያቱም አራት ልጆቼ ትምህርት እየተማርኩ ነው ያለኳቸው። እዚህ ሀገር ደግሞ ትምህርት ሲባል ኢንተርንሽፕ ወይም ሬዚደንሲ ሲባል ሆስፒታል ማደር አለ፣ በተከታታይ 24 ሰዓት እና ከ24 ሰዓት በላይ በአንዴ መስራት አለ እና በሱ ሁሉ እንግዲህ ባለቤቴንም አመሰግናለሁ። እግዚአብሔርም ደግሞ ትዕግስትና ጽናት ደግሞ ስለሰጠኝ አንዳንድ ጊዜ ማቋረጥ በሚያሰኝበት ጊዜ አይ አላቋረጥም፣ ይሄን ነገር ከግብ አደርሳለሁ፣ ምሳሌ ይሆናለሁ ለልጆቼ ማለቴ እንደዛ አይነትን መቻል እንግዲህ እግዚአብሔር ነው የሚሰጠው። ከዛ በኋላ ደግሞ እግዚአብሔር ደግሞ ሰውን በማዘጋጀት ያግዛልና ትልቅ ስር ያለን ወቅቶች ነበሩ። ልጆቼን እርጉዝ ሆኜ እንደዚህ 4 ሰዓት የምሰራበት ጊዜ፣ 36 ሰዓት የምሰራበት ጊዜ፣ አንዳንድ ጊዜ መኪና ቁልፌ የት እንዳረኩ ራሱ አላስታውስም ነበር ጠዋት ተነስቼ እና
አይገርምም። እሺ
ጠዋት ተነስቼ ስራ ለመሄድ በምነሳበት ጊዜ መኪና ቁልፌን አንዳንዴ ልጆች የሚጫወቱበት ስለሚችሉ በእነዛ ወቅት አውሳለሁ። ባሰፋ በቃይን መኪና ይዘሽ እንጂ በታክሲ ወይም በኦቨር ሄዳለሁ። ያ ሁለታችንም እኩል ስራ ነው ያለን እና እንደዚህ አይነት መስዋዕትነትን ከሱ ማድረግ ያለብኝን ማድረግ ችያለሁ እና ብዙ ሰዎችን ነው የማመሰግነው። ከዛ በላይ ደግሞ እንግዲህ እግዚአብሔርን አመሰግናለሁ ይህን መቻል ስለሰጠና መጨረስ ያለብኝን በጊዜ መጨረስ ስለቻልኩ።
በጣም እናመሰግናለን ዶክተር ብሌን ሲዩም። ደርስልን
ታውቃቸዋለህ አለም ዶክተር ብሌንን? እንኳን አራት ልጅ ራሳቸው ልጅ
ይመስላቸው።
እግዚአብሔር ይስጥልኝ፣ አመሰግናለሁ።
ወደ ዶክተር አሰፋ እንሂድ። እማሆይ ታድሻለሽም ይመሰገናል። ታውቃቸዋለህ አሉላ?
አዲሱ አላወቅኳቸው ማናቸው።
ታድሻለሽ በጣም ደስ የሚሉ እናት የዶክተር አሰፋ አያት ናቸው። ወላጅ እናቱ ደግሞ ሲስተር ፀሐይ ነሻሉ፣ በሙያ ነርስ ናቸው። እዚህ ሀገር ነው የሚኖሩት። እነዚህ ሁሉ ይተጋገዛሉ። ግን ያም ሆኖ አራት ልጆች ማሳደግ ሐኪም ቤት 4 ሰዓት
ከግምት በላይ ነው፣
ቀላል አይደለም። ዶክተር አሰፋ እንደው በዚህ ረገድ ትንሽ ገፋ አድርጉ እስቲ።
ብለን እንግዲህ አንደኛ በትምህርቷ በጣም ጎበዝ ተማሪ ናት። በዲስቲንክሽን የተመረቀችው
በማዕረግ ማለት እሺ፣
በማዕረግ ነው። ሬዚደንሲዋን ሕክምና ድረ ምረቃ ትምህርቷንም ስትማር እዚህ ሀገር ኤኦኤ ይሉታል፣ አልፋ ኦሜጋ አልፋ ሶሳይቲ የሕክምና ሶሳይቲ ነው። በሙያዋ ትምህርት ቤት እያለችም ጥናቶችን በተለያየ ቦታ አቅርባለች። 4 ልጅ እየወለደች ነው የተማረችው። እንዲያውም ማስታወስ የመጀመሪያ ልጃችንን ከዛ ከሆስፒታል ነው ወደ ማለፊያ ክፍል ሄደችው። ከዛ ደግሞ ሳብ ስፔሻሊቲ የድህረ ምረቃ ደግሞ ጋስትሮኢንተስታይናል ስፔሻሊስት ነች። የአንጀት፣ የጉበት፣ ጨጓራ ህክምናዎችን እና አሁን ለምሳሌ ኢንዶስኮፒ 10 ማያም ሰርታ መጣ። እንደገና ልጆችንም ይዛ ወደ ላይብራሪ ነው የምትሄደው። ሌሎች ልጆች ሊማሩ የሚገቡት ከሷ በጣም ፎከስድ ነች ወደ አንድ አቅጣጫ ላይ
ነው ትኩረታቸው።
ትኩረት ትኩረት ትምህርት፣ ስራ፣ ልጆች፣ ቤተሰብ የሚል ላይ ነው። በጎ አድራጎትም ከሆነ እኔ የጠየኳትን ነገር እዚሁም በስራችን ቦታ ኢትዮጵያኖችም ቢሆን ማየት ካለባት ምንም ወደዛ ወደዚህ አትለው። ጎንደርም ሄዳል
ለመርዳት
ጎንደር ሆስፒታል። አዎ ወደፊትም እንግዲህ ደግሞ በተመላላሽ እየሄደች እዚህ በተለይ ኢንዶስኮፒ ስልጠና። ሴቶች ደግሞ የእኛ ሀገር ሴቶች እንግዲህ የኮለን ካንሰር በሽታ አለ። የእኛ ሀገር ሴቶች ራሳቸውን እስቲ ለምርመራ ልምጣ ብለው አይሄዱም። እዛም ላይ በሚመለከት ሀዋርድ ዩኒቨርሲቲ በነበረችበት ጊዜ ጥናቶች ሰርታለች። ጅማ ያለችም በሴቶች የሚደርስ ጥቃት ላይ ጥናት አድርጋ ጽሑፏንም ፓብሊሽ አድርጋለች። ጀርመኒም ሄዳ ሪሰርቿን አቅርባለች። እዚህ ደግሞ በስራዋ ቦታ በእርግጥ ነው እዚህ ስራዋ ላይ አለቀዋለች እዚያ እና እዚህም በሙያዋ በጣም የተመሰገነች።
ይህም ትልቅ ነገር ነው። የትምህርት ችሎታቸውን ሲገልጡ በጣም የሚገርም ነው። እኔም ስለ ዶክተር አሰፍ የሰማ ነው። በዘመኑ ቋንቋ ሰቃይ ተማሪ ፋሉላ ታቃል።
ስለ ራስ መናገር እንደሚከብድ እንረዳለን። ባጭሩ የሚሉት ነገር ካለ
በትምህርቴ እንደተባለው ከመጀመሪያው ጀምሮ አንደኛ ለመውጣት ሁልጊዜ ግን በርቀት ነው ደግሞ የሚሄደው። እኔ የምፈልገውን ነገር ሌላ ነገር መፍጠር አለብኝ ብዬ ነው ሁልጊዜ ማስበው። ከተጻፈው ካለው ሌላ እና መምህሮች ሁልጊዜ ነው የሚያበረታቱኝ የነበረው። እዚህም ሀገር ለምሳሌ መጀመሪያ በወጣት ተመራማሪነት ሲሸለም በሳምባ በሽታ ባጠናሁት የኦክሲጅን ማነስን በዛ ሁኔታ ላይ በመግለጼ ነው። ይሄ ለሳይንስ አዲስ ግኝት ነው። በፊትም ትምህርት ቤት ስገባ ፈረንጆች ምን ማድረግ የምትፈልግ ሲሉኝ የተሻለ ነገር ማድረግ ነው የምፈልገው ነው የምለው። እዚህ መጥቼ ለምሳሌ ሙያዊን መጀመሪያ የዚህ የሴንተሩን ዲቨሎፕመንት ሲጀምር ከስታንፈርድ ወጥቼ ታች ጀምሬ ሰዎችንም አሰልጥኜ ሴንተሩንም ወደ ላይ አድርሼ ደግሞ ወደ ጥናት የሚሄድ ማድረግ ነው የምፈልገው ብዬ ነው የሄድኩት። ለምሳሌ አሁን ሰሞኑን አዲስ በኢትዮጵያኖች ላይ የሰራ ነውን ጥናት ለፓብሊኬሽን ልከናል።
ለህትመት ልካችኋል? በሳይንሳዊ መጽሔት ላይ እንዲታተም። የትኛው የህትመት መጽሔት ይሆን?
ክሊኒካል ስሊፕ ሜዲሲን የሚል ነው የሚሆነው። በኢትዮጵያኖች ላይ በአሜሪካ የተጠና ጥናት ነው። አዲስ ነው እንግዲህ ለእኛ ሀገር ለሚሰሩ ሐኪሞች ወይም ለሶስተኛ ለሚሰሩ ሐኪሞች ስለዚህ በሽታ እውቀት እንዲኖራቸው እነሱ እንዴት ነው ያየኋቸው፣ እንዴት ነው ያከምኳቸው፣ ውጤቱስ ምን ነበር የሚለውን አይነት ነው። በሙያና አንድ ፕራክቲስን ሊድ በማድረግ በአካደሚክ ኢንተርፌስ በዚህ ደግሞ ከቼስት ፋውንዴሽን ተሸላሚ በአካደሚክ ሊደርሽፕ እና በበጎ አድራጎትም በሳይንስም በስራ አመራርም በሶስቱም አቅጣጫዎች ነው እስከዛሬ የተሸለምኩት። እና እኔ ሳድግ ተበረታትቼ ነው ያደግኩት። ያገኘሁት ሰው በሙሉ አንተ ጎበዝ ነህ፣ እንዴት ነው የምታስታውሰው እያለ እያበረታታኝ ሄደው።
ያ ደግሞ ትልቅ ነገር ነው።
አዎ
አሉላ፣ ባለፈው የዘጋንባት ቀልድ ሳትሆን የእውነት ሆና ግን ፈገግ ታደርጋለች።
አከበዱባቸው ነው የምትለኝ? ፈገግ ብቻ ሳይሆን አዲሱ እንዳልከው የእውነት ታሪክ ሆና ታዝናናለች። መለስ ብለን እናስታውስ። የራዲዮ መጽሔት ዘና ባለመንፈስ ፕሮግራሞች የምናቀርብበት ነው። ትንሽ የቀልዳ ቀልድ ለዛ ያለው ነገር መደባለቅ ይጠይቃልና ከእርሶ ቀድሞ የነበሩ ተማሪዎች ዛሬ በሕክምና ሙያ ውስጥ ያሉ በጊዜው እርሶ በትምህርት ላይ እያሉ ፈተና የሚወስዱበትን ሁኔታ የሚያውቁ የገለጹትን ነው ማነሳው። ከባድ ነው የተባለ ፈተና እርሶ ከሚጠበቀው ሰዓት ቀድመው ወጥተው እነኛ ዛሬ ሙያ ጓደኞቹ ያኔ የተማሪ አጋሮቹ ሲወጡ አይተው እንዴት ነው ሲሉት የፈተናው ሁኔታ ከባድ መሆኑን እና ተማሪዎች እየሰሩ ነው በጣም ከባድ ነው የሚለውን አከበዱባቸው የሚል ቃል ነው የተጠቀሙት። ትርሶን እንደማይመለከት
አከበዱብን አላለ። እኔ ምን አገባኝ እነሱ ላይ አከበዱባቸው ለኛል። እውነት ነው ዶክተር አሰፋ?
ትክክል ነው። ምንድነው
አከበዱባቸው?
ወጣ ነገሩ አሳሰበኝና እኔ ሀሳብ ያዘኝ። ልጆች ለምሳሌ ጥቁር አንበሳ አንደኛ ዓመት ያለው የአናቶሚ ምን ስንማር አጥንቼ ነው ደግሞ እንደገና እነሱን
ያስተምራሉ።
ወደ ፈተና ሲሄድ ማለፌን አለማለፌን አንድ ቀንም ጠይቄው አላውቅም። ያኔ ግን ነገሩ አሳሰበኝና ስወጣ ይሄ ነገር ለምን ከዛ በፊት ብዙ ልጆች ከክፍላችን እንዲደግሙ ተደርጎ ነበር። 40 ምናምን ልጆች ሪኤግዛሚኔሽን ይብታል እና ያኛውም ፈተና እንደዛ ሲሆን እኔ ሀሳብ ያዘኝ ልጆቹ ከበዳቸው።
እርስዎ ግን ተፈታኝ ነዎት አይደለም?
አዎ
እንደተባለው ሁለተኛው ግሩም ተማሪ ከመቶ በስልሳዎች ውስጥ የሚገኝ ውጤት ሲያገኝ እርሶ 90 ውስጥ ነው ከተከታዩ በጣም ርቀት እንደነበሩት በርግጥም ለርሶ እንዳልከበደ ያስታውቃል።
አከበዱባቸው። የግድ እዚህ ላይ መክታት ይኖርብናል ዶክተር አሰፋ እንዲሁ ፈገግ እንዳልን።
እናመሰግናለን ዶክተር አሰፋንና ዶክተር ብሌንን። አዲሱ የዶክተር አሰፋ እናትና አያት በስፍራው ነበሩ አልከን?
አዎ አያታቸው ወላጅ እናታቸው ሲስተር ፀሐይ ነሽም ነበሩ።
እስቲ ስሙን እንገሩኝ።
ታድፋለች ምስክር።
ታድፋለች
ምስክር።
ታድፋለች ለምን ተባሉ?
አይ በመሆኔ አትንኳት ታድፋለች።
እንደምት ሆኖ
እናኛ ስልጭስ
መሆይ ነው
ማይኒ እቺ ልጅና ዶክተር አሰፋ ጀጃው ነው ለዚህ ክብር ያደረሰኝ። በዛ ጎንደር
የት
ደብረ ስላሴ ጎንደር ናት። አባቴ ጎጃም ነው።
ጎንደር ደብረ ብርሃን ስላሴ ምን ታሪክ አለ? እነማን ነበሩ በዛ ዘመን?
ወይዘሮ አበባ ወልዱ፣ አቶ አለማየሁ ወልዱ፣ ስላንገሷ ገብርዬ፣ ፈንታሁን አለማየሁ፣ ቄስ ልሳለ ወርቅ፣ መምሬ ገብረ ገስት፣ መምሬ ሰይፉ፣ ልጆቻቸው እነዚህ ትልልቆች፣ አባ ገብረ ትንሳኤ፣ አባ ወርቁ፣ ተካሽ መኮንን፣ የማማና ሰይድ፣ አባ በለጠ፣ ማማ ፍትጌ።
አሁን እዚህ አሜሪካ ነው የሚኖሩት?
አዎ አሜሪካ ልጄ መጥቼ ተደውስ ከራ ሰባ
እኮ ቆዩ። አሁን አይመለስም ኢትዮጵያ?
ልጆች እኮ ያሉ ተዚህ ነው እንዳልመለስማ። ልጄ እሷ አንድ ናት፣ ልጆቼ ደግሞ የእሷ ልጆች ተዚህ ናቸውና እዛ ልመለስ ሰው ስለሌለ ከልጆቼ ጋር ለመለየት ስለማልፈልግ ነው እንጂ አገሬንማ እወዳለሁ። የማይሆኑ ነው እንጂ አገሬን ልለይም አልፈልግም። ልጄ የፈለኩትን ይኸው ስብስብ አድርጎ ከጉኖ ለደስታ ለክብር ቆፋ በቃኝ። ልጄ ብሩክ ነው፣ የተባረከ ነው፣ ምሩቅ የሆነልኝ ዘሩ ይርባ። እግዚአብሔር እንደዚህ ሀር ያለ ነው ለሁሉ ለዝባዛኝ ብሩክ። አዎ ነገር የለውም፣ ለድሃ ያዝናል፣ ለዘመድና ለባድ አይልም፣ ለሁሉ እኩል።
አይነሽ ወርቁ ጎበዜ።
የዶክተር አሰፋ ምንድነው
እናቱ?
ስንት ናቸው ልጆች ከዶክተር አሰፋ ጋር?
7 4 ወንድ 3 ሴት።
እዚህ ቆዩ?
አዎ ቆይቻለሁ።
ኢትዮጵያ አልተመለሱም?
ተመልሻለሁ። ባለፈው አመትም እጄ ነበር።
የት ነበር? ኢትዮጵያ
አዲስ አበባ ነበርኩ።
ጎንደር አይደለም። ዶክተር አሰፋ መሸለም እውቅና ማግኘት ዛሬ ምን ይሰማዎታል?
ከመጠን በላይ ደስ ብሎኛል።
ይጠብቁት ነበር?
አዎ እሱ ሁልጊዜም ተሸላሚ በመሆኑ አሁንም ደግሞ ይሄንን እድል በማግኘቱ
የበለጠ ሆነ፣
እጅግ በጣም ደስ ብሎኛል።
ሌሎቹ ልጆች ዛሬ መጥተዋል እዚህ?
አዎ አንዱም ኢንጂነሩ መጥቷል። ኢንጂነር መኮንን ጀጃው ይባላል። እሱም ከቺካጎ ነው የመጣው። እሱም እንደሱ ተከታይ በጣም ጎበዝ ጀግና ነው፣ ደስ የሚል ልጅ ነው። ሌላው ተፈሪ ጀጃው አለ። እሱም እዚሁ ያለ ባልቲሞር ነው የሚሰራ። አሁን ነው የመጣው፣ አሁን ደርሷል።
ዶክተር አሰፋ ስንተኛ ልጅ ነው?
3ኛ።
አሁን አብረው ነው የሚኖሩት? ሶስተኛ።
ለብቻዬ ነው የምኖረው። አዎ።
ዛሬ እንግዲህ ትልቅ ነገር ነው ለዶክተር አሰፋ እንደሌሎቹ ከፍተኛ እውቅና አግኝቶ ሽልማትና ሲመረቁት።
እግዚአብሔር እድሜ ጤና ይስጥልኝ። ለሀገሩ ተቆርቋሪ ለወገኑ አለኝታ ሆኖ እድሜ ጤና ሰጥቶት ህዝቡን እንዲያገለግል አገሩን እንዲረዳ ነው የምመኝለት።
ማወይም እንኳን ደስ ያለዎት።
አብሮን ሳለን እንዳታለን የብረት ምሰሶ ይሁንልኝ። ለሀገሩ ጠቃሚ ተቆርቋሪ ለወገኑ አሳቢ ይሁንልኝ። በጣም ነው የምወደው ልጄ፣ መርቄዋለሁ። ምሩቅ ይሁንልኝ።
ቀደም ብለን ወደ አስተዋወቅናችሁ ቃለ ምልልስ ነው የምናልፈው። እንግዳችን በመጀመሪያው ክፍል በተስተናገደ ሌላ ቅንብር ከምልታዘዝ ደራሲና ዲሬክተር ባይል ዋሴና ከመሪ ተዋናዩ ሚካኤል ታምሬ ጋርም የምልታዘዝ ተጋባዥ ተዋናይነቷን አጋጣሚ ተንተርሰን በአጭሩ ያወያየናት ለገባ የመድረክ ሰው ዓለም ፀሐይ ወዳጆ ናት። ዓለም ፀሐይ ወዳጆ እንኳን ደህና መጣሽ በድጋሚ።
እንኳን ደህና ቆየኸኛል ላይ።
ከረጅም ዓመታት በኋላ ነው ወደ ኢትዮጵያ የተጓዝሽው። ኪነ ጥበብ ነክ ከሆኑ በመድረክ ከተካሄዱ ዝግጅቶች ቀደም ብለን ምልታዘዝን እያነሳን ነበር። እስኪ ስለ ስሜቱ ከዚህ ሁሉ ጊዜ በኋላ አገር መግባት ወደ አገር መሄድ ስለሚፈጥረው ስሜት ውስጥ ስላሳደረው ሁኔታ ንገሪን። ከመሄድሽ በፊት ስለነበረው ስትደርሺ የተሰማሽ የኪነ ጥበቡን ጉዳይ ወደ ኋላ እናቆየው።
ይሄን አይነት ጥያቄዎች ሲቀርቡ አንዳንድ ጊዜ ለመመለስ እንዴት እንደሚጨንቅ ግርም የሚለኝ አሁን ካየሁት በኋላ ነው። ምክንያቱም ብዙ ጊዜ ስቃይም ሀዘን ለመግለጽ ብዙ ቃል አንን ሙሉ ቀን ለማውራት ይቻላል። የደስታ ሲሆን ግን ቃል የለውም። በጣም የሚደንቅ ነገር ነውና የተሰማኝን ደስታ ምንም ቃላት ሊገልጸው ይችላል ብዬ አላስብም። የሚፈሱት እንባዎቼ ግን የደስታ ምልክቶቼ ነበሩ። እነን ረጅም ሰዓት ተጉዤ ሲሄድ የደከመኝም አልመስልም። በመሰረቱ አስቀድሞ ዝግጅት በማድረግ ነው እኔ የምታወቀው። ግን ወደ ኢትዮጵያ ሲሄድ ዝግጅቱም ጭንቀቱም ምንም ነገር አልነበረኝም። ጉጉቱ ተጽዕኖ አርጎብኝ እንደሆነም አላቅም። በጣም ልዩ ስሜት ነው የተሰማኝ። እዛም ስደርስ እንዳየኸው ቀደም ሲል የነበሩ የሙያ አባቶቼ፣ መምህራኖቼ፣ አሰልጣኞቼ ወደዚህ ደግሞ እኔ መረዋቸውን ያሰለጠንኳቸውን ያሳደግኳቸው ከዛ ውጪ ደግሞ ቀደም ሲል እንዳልከው በስልክም በተለያዩ ሙያዎች አድንቃቸው የነበሩ ወዳቸው የነበሩ ገጣሚያንም ዜመኞች ድምጻውያን ከወጣው በኋላ የተፈጠሩት እነሱ ደግሞ በሙሉ ዙሪያን ከበውኝ ሳይ በቃም ቢየልንገር በጣም 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 ልዩ ደስታ ነበር የተሰማኝ።
ይሄ የረጅም ጊዜ ርቀት ያገርና አፍቆት አየሩን ይናፍቅ ይችላል። ሁሉ ነገር የሚሳብበት ስሜት እንደሚያዳግት ይገባኛል። መዘጋጀት ግን ይቻል ነበር? ምንም አልተዘጋጀሁም በቃ በደስታው ስሜት ሄድኳልሽ። ምንስ መዘጋጀት ትችይ ነበር?
እውነት ነው መዘጋጀት ምን ይቻል ነበር እንዳልከው በቀላል አይደለም። 27 አመት እንግዲህ አንድ ሰው ተወልዶ የራሱን ህይወት መስርቶ የሚኖርበት እድሜ ነው ከሀገር የተነጠልኩት። እንደ ሰው ቤተሰቦቼ ሞተውብኝ ያመለጡኝ አሉ። ሳላያቸው የተወለዱ ያገቡ የተዳሩና የወለዱ አሉ። እነዛን ሳይ ተወልደው አድገው አግብተውም ያገኘኋቸው አሉ። እንደ ባለሙያ እኔ ልወስድ የሚገባው ልማር የሚገባኝ እኔ ላውቅ የሚገባኝ የሀገሬና የወገኔ ስሜትና ሁኔታዎች አመልጠውኛል። እንደ ኪነ ጥበብ ሰው መስጠት እንዳለብኝ ደግሞ ልሰጠውም ላሰለጥነው የሚችለው ሰው ለረዳው የሚገባኝን ሙያና እኔ ደግሞ መስጠት ያለብኝንም ነገር ሳልሰጥ የቀረውት ያመለጠኝም እንዳለ አይቻል። እና ይሄ ነገር ሁሉ ነው እና ምን ልዘጋጅበት ይችላል ነበር። ዛም ስደርስ በዚች በቆየሁባት 40 ቀን እነዛን ነገሮች መገጣጠም ይችላል ይሆን ብዬ ያረኩት ሩጫ በጣም ሰፊ ነበር። አንዳንድ ጊዜ ለናዜ ወርቁም የኮሚቴው አባሎችም የነገርኩት 100 አመት የኖርኩ የሚመስለው በዛ የተነሳ ነው። በ40 ቀን ውስጥ ወደ 105 ፕሮግራሞች ነው ያካሄድኩት። በቀን 5 ቦታ ነበር የሚሄደው። ይሄ የሰውኛውንም የጥበብነቱንም አካል ለማሟላት ባደረኩት ትግልና ሩጫ እና ከባድ ነው በጣም ከባድ ነበር።
የበረታ ናፍቆት ይዞ ዘመን የጠገበ ከሀገር የተለያየ ስሜትን ታቅፎ ምን እንደሚጠብቁ ሳያውቁ መሄድ በርግጥም በተለየ ስሜት እንዲዋጡ የሚያደርግ ይመስላል። ለዚያም ግን ጊዜ ያገኘሽ አይመስልም። ገና ከአውሮፕላን ማረፊያ ጀምሮ ያንቺን ያህል በጉጉት የተዋጡ ይመስሉ አድናቂዎችሽ፣ የሙያ ጓደኞችሽ ገና ከአውሮፕላን ማረፊያ የተቀበሉሽ እንዴት ነበረ? ይበልጡንም ወደ ኪነ ጥበቡ ወደሚያዘነብለው ይሄን ነው። እንዴት አገኘሽው? እንዴት ተቀበሉሽ? እንዴት ተቀበልሽው?
እንዳልከው በጣም ሰፊና ከባዱ የነበረው ለኔ በተለይ በልጅነት እድሜያቸው በኪነ ጥበብ ውስጥ አሰልጥኝ መልምዬ ብየምላቸው የጥበብ ልጆቼ ህጻናት አምባ ልጆች የ4 አመት ህጻን የ6 አመት ወይ የ7 አመት ወይም ከፍ ካለ 10 12 አመት ሆነው ያየኋቸው ዛሬ ያግብተው ወልደው በየሙያው ተመርቀው ከዛ ከሚወዱትም ግቢ ሳይጨርሱም የተባረሩ ልጆች ነበሩ። ግን እጄ አሻራ ያደረሰባቸው እነሱ ከተከለከሉት መዝሙሮቻቸው ጋራ ነው ግቢ ውስጥ በራይ ቲያትርም የተጠበቁኝ ከነ ልጆቻቸው። እሱ መቼም አንዱ በጣም የበጠበጠኝ ስሜት የፈጠረብኝ እሱ ነው። ሌላው እንዳልኩት በራይ ቲያትር ነው እኔ ደግሞ ያደኩበት። ከልጅነት ዘመኔ ጀምሮ የቲያትር ጥበብን በትወናም ይሁን በአጻጻፍም ይሁን በዝግጅትም ይሁን ያደኩበት ነው። ሀብዬ የሰለጠንኩበት ቤት ነው። እሱን ማየት ራሱ ሌላ ተአምር ነው የሆነብኝ። ከዛ ሌላ ደግሞ የኔን ሙያዊ ፍቅር ወይም ደግሞ ሙያዊ ገዛ አድርጋልናለች ብለው የሚያምኑ ወጣቶቹም እንደነ ተስፋዬ ገብርሃን ነው ያሉት። አሁን ከአውስትራሊያ ለኔ ሲል ነው ተጉዞ የመጣው። እዛም ያሉት ሌሎቹ በዛ መልክ የተቀበሉኝ አቀባበል በጣም ልዩ ስሜት ነው የፈጠረብኝ። የሙያ አባቶቼም እንደዛው አቅም ሳይኖራቸው ዱላቸውን ይዘው ነው በድጋፍ ከያሉበት ከተኙበት ተነስተው የመጡት። እንደነ ጌታቸው ደባልቄ፣ እንደ ጋሽ መራዊ፣ ያስተማረኝ ጋሽ ተስፋዬ አበበ እነዚህን ሰዎች ሳይ የተሰማኝን ስሜት መግለጽ ያቅተኛልና ደቤ ያው ደቤ ነው እንደምታውቀው አብረኝ ኖር አባቴም ጓደኛዬም ወንድሜም ነው። እና እነሱ የቲያትር ቤቱ ብዙ ትልልቅ ተዋንያን ትልልቅ አርቲስት ከመስሪያ ቤት የተገለሉት በሙሉ መድረክ ላይ ማብራሪያቸው ብዙ ዘመን ያሳለፍኳቸው የመድረክ ባለሙያዎች፣ የቢሮ አስተዳደር ኃላፊዎች፣ በጠቅላላው ባህል ሚኒስቴሯና ምክትል ሚኒስትሯን ጨምሮ ልዩ ስሜት ነው የፈጠረብኝ ሆነ ለመናገርና በጣም ነው ደስ ያለኝ። እንደ ሄድኩም አንተ ልክ እንዳልከው የመጀመሪያ የቲያትር መድረክ ብዬ ጀመርኩትን የትምህርት ቤት ሄድ መድረክ ሄጃየሁ። ከዛ ጀመርኩ ለትውስታዬም እንደገና መልሼ ማየት ፈለኩና ምንድነው ያደረኩት ባሳለፍኳቸው 60 አመታቶቼ ውስጥ
እንደገና ሀብዬ ታሪኬን ገልጬ ማንበብ የጀመርኩ ነው የመሰለኝ። ያንዳንዱን ምዕራፍ እንደገና አየሁት። በገጣሚነቴም በለው በተዋናይነቴም በአዘጋጅነቴም በሙሉ ህይወቴን እንደገና ከኋላ ጀምሬያየሁ። ቤተሰቦቼም እንደተባለው ተለያይቼ የነበርኩትን በእኚህ በአያቶቼ ቤተሰብ በኩል ያሉት ከጅማ ከናዝሬት ከባህር ዳር የመጣው ሰው የልጅነቴን ፎቶ የሶስት አመት የሁለት አመት ሆኜ ያለኋቸውን ፎቶዎች ገጥሞ ሲሰጠኝ እንደገና ታሪኬን የማየት እድል ገጠመኝ። የማንበብ ራሴን የራሴን በራሴ እሱን ያረኩት። ሌላው መቼም ምን ልንገርህ፣ ገዳማት አልቀሩኝም፣ ቤተክርስቲያን አልቀረኝም፣ የማህበራዊ ተቋማት አልቀሩኝም። እነ መቆደኒያ የልብ ሙማን ነባታ ገዳምን የጣይቱ ራሱ ቤተ መንግስት ድሮም ባቀው እንደገና እየደገምኩ እየሄድኩ አየኋቸውና ይቅኔ ተማሪዎቹ መንደር አልቀረኝም። ገባሁ እዛ ጫካው ውስጥ ሁሉ አገኘኋቸው። ያን አይነት ህይወቴ በቃ አላውቅም። ድሮም ባየው አሁን ግን ያየሁበት የድሜና ያስተሳሰብ ወይም ልቦናዬ ሊቀበል የቻለበት መንገድ የተለየ ነበር። እንተም ባለፈው እንዳወራው ከ15 በላይ የጥበብ ምሽቶች ተቋደስኩ። ይሄ ለኔ ተአምር ነው። በቃ በጣም የረካሁበት ደስታዬ ነው ብዬ ነው የማስበው። ደስ አለኝ። በቃ ወጣቱ ገጣሚያን ከየቦታው እየፈለቁ ምን ትፈልጋለህ ከዚህ በላይ ቆመህ እነዛን የምትወዳቸው ገጣሚያን ከጌትነት ጀምሮ ለኔ ቅኔ እየተቀኙ እንደማለት ብለው እነ ነብይ መኮንን እነ ተፈሪ አለሙ እነ ኤፍሬም ስዩም ሞዳት የሺ እየዘፈነች ምሳቃርን ባይኔ ገና ሳያት የመጀመሪያዬ ነው። ምን እነ አዜብ ወርቁ መቼም የሚያዘጋጇቸው የተለያዩ ፕሮግራሞች ድንቅ ነበረ። ግጥሙ ይዘንባል በየቦታው በየሄድኩበት እና እንዳልከው የትወና ድል ደረሰኝ። ከጎጃም የሙሉ ዓለም የቲያትር አዳራሽ ነው የጀመረው። ገና በሄድኩኝ በሶስት በአራተኛው ቀን እዛ ያሉት አማተር ተዋንያንና አርቲስቶች እንዴት አድርገው እንደተቀበሉኝ እዛም ተውኛለሁ ከነሱ ጋር ትንሽ ጣይቱን እንደዛ አብሬ እየሰራው ያሳለፍኩት ረጅሙ ጊዜ ከጥበቡ ህይወቴ ጋር ነውና እንደገና ኖሬው መጣው ነው።
ምን ያህል ጊዜ ቆየሽ?
6 ሳምንት ብቻ።
በ6 ሳምንት የ27ቱን አመት እንዲማወራል መቻሉን ገምቼ አላውቀው ነበር። እንቀፍ ሲመጣ በዛው በደረሽበት ቦታ ከቀጠሮሽ በፊት ጋደምት ይነበር
ተለመደው አልተኛም። የሚደንቅ በቃ በጣም የትመኝታ ሰዓቴን ነው መቀነሰው። ድሮም አሁንም የመኝታ ሰዓቴን ቀንሼ እነዚህን ቁም ነገር ስፍራዎችና ማድረግ የምችላቸውን ነገሮች ማድረግ አለብኝ ብዬ ወሰንኩኝ። እና ጧት እነሳለሁ እስከ ምሽቱ ባሉት ሰዓቶች ውስጥ ይሄም ሆኖ ደግሞ ሳቅንም ደስታንም ምሳና አራቱንም ወደ 45 ምሳና አራት ከአርቲስቶቼም ከቤተሰቦቼም ጋር ለቅሶም ሀዘኔንም አባቴንም እናቴንም ያጣውትን ባለቤቴንም መቃብር እሱም ጋር ሄጄ ነበር። እነሱንም አይቻለሁ። ከዚህ በተረፈ ምልህ ነፍቃዱንም እናለሙን እነሲራክ ቤተሰቦቻቸውንም ለማጽናናትም እድል
በህይወት የሌሉ የሙያ አጋሮችን
እንድትሩ ዛም ሄድኩ። ያሉትን ደግሞ ደክመው የተኙትን እንደነ ጋሽ ጀምበሬን አየሁት፣ ያስካለን አየሁ፣ ጋሽ መራዊን ቤታቸው እንደገና ሄጀ ጎበኘው፣ ፕሮፌሰር መስነንም ለመጎብኘት በቃ እንደተቻለኝ መጠን ማህበራዊ ግዴታዎችን አከናውኘን የመጣሁት። ያቺም ወዳትንም ንግስት ጌጣይቱን መቃብሯ ላይ ሄጄ አበባ አስቀምጫለሁ። ባታ ቤተ ክርስቲያን ውስጥ ገዳም ውስጥ ነው ያለችው። አጼ ምኒልክና የጣይቱንም የንግስት ዘውዲቱንም መቃብሮች ጎበኘው። የመጀመሪያውንም ቤተ መንግስትና መጨረሻም የተሰደደችበትን የጣይቱንም ቦታ ሄጄ አይቼው መጣሁ። ዛም ሰዓት አሳለፍኩ።
እንጦጦ ጋራ ላይ ነው።
እንጦጦ አዎ፣ እንጦጦ ዛም ሄጄ ነበር። ሁኔታውንም ደግሞ ችግሩንም ለሚመለከተው ክፍል ለማስተዋወቅ እድል አገኘሁ። ምክንያቱም ጣራዋ ያፈሳል ባታ ቤተ ክርስቲያን ህዝቡ መደገፍና መርዳት እንዳለበት።
አድማጮች፣ ከዓለም ፀሐይ ወዳጆ ጋር የነበረን ወግ ዘለግ ያለ ነው። ከረጅም ዓመታት በኋላ ለመጀመሪያ ጊዜ ወደ አገሯ ባደረገችው ጉዞ የጠበቃትን የሞቀ አቀባበል አጋጠመኞቿንና ትዝብቶቿን አካፍላናለች። ሙሉን ቃለ ምልልሳችንን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ታዲያ ከቃለ ምልልሱም ከፊሉን ጊዜ እንደፈቀደልን በሌላ ፕሮግራም በራዲዮ እናቀርባለን። አሁኑ ግን እንግዳችንን ሁለገቧን የመድረክ ሰው ዓለም ፀሐይ ወዳጆን ለጊዜው አመስግነን በዚሁ እንሰናበት። ጊዜ ርስጥልን ዳላስ ላይ ልሳቤት ቆጥኗን መለየት እነጠለኝ ክፉ ዘመን ከምወዳት ባለቤት I'm not afraid to die. አዲሱ የጊዜ ነገር ይገርማል። ይሄ ዘፈን የተዘፈነበት
ነብዩ ነው ተፈነለ።
ቴዲ አፍሮ የዛሬውን አስቀድሞ ተንብዮ ነበር እንደማለት አዲሱ ዛሬ ነገሩ ተለውጧልና ጉዞ ወደ ናፈቀን ሀገር የሚለው መንገዳችን በደሃላክ ይሁን እንዴ ታዲያ?
በዛ ሄደን ምን ልታዘሳፍ? አርማጮች አሁን ሰዓቱ የንጉሥ ያክሊሉ መስኮት
የሚከፈትበት።
ሁሉ አመክሩ ወዘሰናይ አጥኑሃ
ሁሉን መርምሩ
መልካም የሆነውን ያዙ
ሁሉ አመክሩ
ወዘሰናይ አጥኑ
ይበልብለናል ዶክተር አግደው ረዴ
ሁሉ መርምሩ። ይሄ ራሱ ፍልስፍና ነው። ትማራለህ እንጂ ሰው ልትጎዳ አይደለም። ግን ሰውን ከድህነት ከድንቁርና ለማዳን ነው የምትመረምረው። ስትመረምር ደግሞ አሰርና ገሰሱን አንጎል ውስጥ አትከትም። መርምር ነው ያለው አይደለም እንዴ? ከመረመርከ በኋላ ግን የተሻለውን ያዝ ነው ያለው። ይሄ የህይወት መመሪያ ነው የሚሆነው።
ይሄ ነገር ዩኒቨርሲቲ ተማሪዎች ድረስ ላይ ባጅ ላይ
አለ ይሄ ነው። አዎ ይሄ ነው። የቀደም ኃይለ ሥላሴ ዩኒቨርሲቲ አርማ ይሄ ነው። የምኒልክ አርማ ይሄ ነው።
ቀደም ባለው ጊዜ ቀደምም ዶክተር አግደው ረዴ እንዳሉት ተማሪዎች ወደ ትምህርት ቤታቸው ሲገቡ ከትምህርት ቤታቸው በር ላይ ጊዜን ስሩበት እንጂ ጊዜ አይስራባችሁ፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው። አንዳንድ ቦታ ደግሞ እንደዚሁም ብዙ ጊዜ እንደሚነገረው አንድ ቀለም የነገረህ እንደ አባትህ ይቆጠራል ተብሎ ተማሪዎች አስተማሪዎቻቸውን እንደ ወላጅ አባት ያዩ እንዲያከብሩ ጭምር ምክር ይሰጥ ነበር። ሁሉ አመክሩ ወዘሰናይ አጥኑ ሁሉም መርምሩ የተሻለውን ያዙ ነው።
ሁሉን ነገር መርምሩ። መመርመር የግድ ነው። አንጎል አይገጣም አይታሰርም። ስለዚህ ይሄን የተማረ ዜጋ ምን ይሆናል መሰለህ? ሁሉን መርምሩ የተገኘውን ዝረፉ አላለም። ተጠንቀቁ ነው ያለው። ምክንያቱም አንጎል ውስጥ ከገባ በኋላ ያበላሻል። የማይሆን ነገር አትክተት ነው እንዳልከው። ሰንደቅ ዓላማ አለ፣ ስነ ስርዓት ነው፣ መዝሙር አለ። ለሱ ብቻ ሳይሆን የቦይ ስካውትም አለ
አለኮ፣
የስፖርት ክለብ አለ፣ የበጎ አድራጎት ድርጅት አለ፣ የሙዚቃ ክበብ አለ። እንዲሁም ደግሞ የልዩ ልዩ ጉዳዮች ቤተሰብን ጨምሮ አለ። ሁለተኛ ደግሞ በትልቅ ብሔራዊ በዓል ጊዜ ደግሞ ቤተመምት ይከዳል። የገና በዓል ሄዶ ተሰልፎ ልብስ ለብሶ ኬክ ይሰጠዋል። ተማሪ እና ይሄ እኮ አሳውን ይለውጠዋል። ወደ አገር ነው የሚያሳስበው። ምክንያቱም አይምሮ ሁልጊዜ የሚመካበት ምስል የሚመካበት አካል ያስፈልጋል። አሁን ሰው ወደ እግዚአብሔር እኮ የሚሄደው ወዶ አይደለም፣ ሰውን እኮ ስለማያምነው ነው። ሰውን የማያምን ሰው ወደ ረቀቀ ኃይል ይሄዳል። እየሄዱ መታየት አገር ሆኖ ንግግር ሲደረግ መስማት ለልጆቹ ትልቅ ነገር ነው፣ ለወጣቱ ማለት ነው፣ ለአባትና እናት ማለት ነው። ሌላው ደግሞ የጉዞ የሽርሽር አላቸው። ከዚህ አስመራ ይሄዳሉ፣ ከዚያ ድሬዳዋ ይሄዳሉ፣ ከዚህ ደግሞ ወደ ደብረ ብርሃን ደብረ ሲና ይሄዳሉ፣ ወሎ ደርሰ ይመጣሉ። አንዳንድ ተማሪዎች በግሩፕ ይሄ ቀላል ያዳብራቸዋል፣ ባህላቸውን ያዳምራል። ሌላው ደግሞ የእውቀታቸው እንዲዳብር የክርክር ክበብ አለ፣ ዲቤቲንግ ክለብ አላቸው፣ የንግግር የቲያትር ክበብ አለ። ህብረተሰቡ በቲያትር የሴት እንደ ወንድም ጉዳይ ይዛ ይማራሉ ልጆቹ።
ግብረ ገብ ትምህርት መሰጠቱና ሰንደቅ ዓላማ ሲሰቀል እንደው የነበረ ስሜት ይሄ አሁን የሰንደቅ ዓላማ ፍቅር እንዲያድርብን በብዙ እየተነገረ ነው። አሁን መሀል ላይ ትንሽ ተቋርጦ
እሱ እኮ
አስዋልኩ እንደው
የለም ወደ ሌላ ግባ።
እሺ
ወደ አመት ገባው ምንድነው በኢትዮጵያ በመንግስት መስሪያ ቤቶች በወህኒ ቤቶች በፖሊስ ሰራዊት እስከታች ድረስ በኤርፎርስ እስከታች ድረስ በኔቪ እስከታች ድረስ በምድር ጦር እስከታች ድረስ የንስሐ አባት አለ። የንስሐ አባት አለ። ያ ንስሐ አባት ደግሞ የሚቆጣጠረው ሌላ የተማረ ቄስ አለ። ያለ ምክንያት አይመደቡም። ጎበዝ መሆን አለባት። ሲያስተምሩ የሚያሳምኑ፣ ሰው ሲጨነቅ የሚያጽናኑ፣ ሲሞት ደግሞ ጸሎት አድርገው የሚቀብሩ፣ ሲታመም የሚጠይቁ ናቸው። በየትምህርት ቤቱ ደግሞ የግብረ ገብ አስተማሪ አለ። አሁን በጠየቀው መልክ
እነዚህ አላማቸው ምንድነው? ጧጧት ንግግር አጭ ያረጋሉ። የኢትዮጵያ ደግሞ ሳይንስ የሃይማኖት ሳይንስ እንደሌላው ሀገር አይደለም። 366 ነው 365 ቀን
ሁለቱም ያብለውውታል።
ለእያንዳንዱ ቀን የጸሎት ነገር አለ ከፈለክ። ለእያንዳንዱ ወር አለ አይደለም? ካልዱ አለ ከተማርከው ሌላ ሀገር የሌለ ሳይንስ ነው። ይሄ አሁን የምታወራቸው ካናዳ ምናምን የመጣ የጻፉ አታገኙም። ላቲኖችም የብቻቸው አለ። አንግሊካን ቸርች የእንግሊዝ ቤተክርስቲያን አለው። ፕሮቴስታንቶች ይኖራቸዋል። ግን የኢትዮጵያ ቤተክርስቲያን እንኳን ሌላው ቀርቶ ስለ መላእክት እና ስለ ሰማዕታት ያላቸው የጸሎት ስርዓት አለ። የለም እንዴ?
አለ፣ በደንብ አለ።
ስለዚህ ይሄ የቀረው አሁን የሚያጽናና ሰው ያስፈልጋል። እና ይሄ ነበር ማለት ትምህርት ቤቱም ያው በጣም ይሰጥ ነበር።
አድማጮች እንደምታውቁት የትምህርት ጉዳይ እንዲህ ባጭሩ የሚቋጭ አይደለም። ዶክተር አግደው ረዴ በሰፊው ነው ያጫወቱኝ። ወደፊት በሰፊው የምንጫወተው የምንነጋገረው የምንወያይበትም ይሆናል ብዬ ተስፋ አደርጋለሁ። ዶክተር አግደው ረዴን አመሰግናለሁ። ለዛሬው በዚሁ ይብቃል።
አሁን የመሰናበቻ ዜማ ነው የሚቀረን አሉላ።
በጀመር ነው ባስቴር አወቀ ፍቅርን ጨርሼው እንሰናበታለን።
ፍቅር ከጀና
አድማጮች አጫጭር የማጠቃለያ ዜናዎችን አሰማለሁ። በሮይተርስ የዜና አገልግሎት ዘገባ መሰረት የእግዚአብሔርን ስም በማጉደፍ ክስ ተወንጅላ የሞት ፍርድ ላይ የቆየችውና ከስምንት ዓመታት እስር በኋላ በነጻ የተለቀቀችው የፓኪስታን ክርስቲያናዊ ባለቤት ፕሬዚደንት ዶናልድ ትራምፕ ከለላ ይሰጧት ዘንድ ተማጽኖ አቅርቧል። በዚህ የእንግሊዝ ፓኪስታን ክርስቲያኖች ማህበር በተቀረጸውና ዛሬ በሮይተርስ በታየው ቪዲዮ የአሲያ ቢቢ ባለቤት አሽቅ ማሲህ በዓለም ዙሪያ የሚገኙ የክርስትና እምነት ተከታዮችን አስቆጥቷል። የአሲያ ቢቢ ጠበቃ ሳይፉል ሙሎክ በበኩላቸው ትላንት ሲናገሩ ቢቢ ፍርድ ቤቱ በነጻ ካሰናበታት በኋላ ሙስሊሞች ስፋት ያለው ተቃውሞ ስለጀመሩ ለሕይወት የፈርቼ ከፓኪስታን ወጥቻለሁ ብለዋል። ታሪክ ላቤክ የራሱል አላህ የተባለው የሙስሊም ነውጠኛ ቡድን አባላት በፓኪስታን ትላልቅ ከተሞች መንገዶችን በመዝጋት ባለፈው ረቡዕ አሲያ ቢቢን በነጻ ያሰናበቱ የጠቅላይ ፍርድ ቤት ዳኞች እንዲገደሉ ጥሪ አቅርበዋል። ዛሬ በተካሄደው የኒውዮርክ ሲቲ ማራቶን የወንዶቹን ኢትዮጵያዊው ሌሊሳ ደሲሳ፣ የሴቶቹን ኬንያዊቷ ሜሪ ኬታኒ አሸንፈዋል። ሌሊሳ በኒውዮርክ ሲቲ ማራቶን ድል ሲቀዳጅ ለመጀመሪያ ጊዜ ነው። በውድድሩ ከ50,000 በላይ ሯጮች ተሳትፈዋል። በ55 ሯጮች እንደ አውሮፓውያን ዘመን አቆጣጠር በ1970 የተጀመረው የኒውዮርክ ሲቲ ማራቶን ዛሬ አድጎ ከ50,000 በላይ ሲሳተፉበት የአመልካቾች ቁጥር ወደ 98,000 ከፍ ብሏል። ዜናው አበቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ19 እና በ25 ሜትር ባንድ እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በሚጀምረው መደበኛ ፕሮግራማችን መልሰን እስከምንገናኝ
ከፕሮግራሙ አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በዚሁ ተሰናበትን። ሰላም፣
ደህና ደሩ።